የቅኔ ስሞች ወይም ስያሜዎች የግዕዝ ቅኔ መንገዶች ቅጽ አንድ ከሚል የኢትዮጵያ ቋንቋዎችና ባህሎች አካዳሚ ካሳተመው መጽሐፍ ላይ በ2010 ዓ.ም ተምረት ዶክተር ስርጉ ገላው ባዘጋጁትና ባረቱት አርቶ ስራውን በሰሩት መጽሐፍ ላይ ተገኘ ነው። የቅኔ ስሞች ወይም ስያሜዎች ጉባኤ ቃና ስለማለት ጉባኤ ቃና ማለት የቃና ግባት ወይም ክምችት ማለት ነው። ምክንያቱም አጼ በደ ማርያም በክርስቶስ ጥምቀት ማግስት የቃና ዘገሊላ ሰርግ ቤት የታምራት በዓል በሚከበርበት ቀን በግብር ግባት ስለዘረፏትና የተጠመቀውንና ወደ ቃና ሰርግ ቤት የገባውን የክርስቶስን ስራ ስለሚገልጽ ነው። አጼ በደ ማርያም የዘረፏት የምትባለው ጉባኤ ቃና ቅኔም የምትከተለው ናት። ድህረ ተሰብረ አጽንኦ ለሰብእናነ ለህውት ለባህዊ ክርስቶስ በማየ አዲስ ጥምቀት። ትርጉም ሻህለኛ ክርስቶስ በአዲስ ጥምቀት ውሃ ከተሰበረ በኋላ ሰውነታችን ሸክላን አጠናው። ምስጢር ሸክላ ሰሪ የተሰበረውን ሸክላ በውሃ ርሶና ለውሶ እንደገና ሰርቶ አዲስ ሸክላ እንደሚያደርገ ሁሉ እንዲሁም የሸክለኛው የሻህለኛው ምሳሌ የሆነው ክርስቶስ የሻህለኛው የሸክላው ምሳሌ የሆነውን ሰውነታችንን የእግዚአብሔርን ጸጋ በኃጢአት ካነጣ በኋላ በጥምቀት የእግዚአብሔርን ጸጋ ወይም ልጅነትን እንዲያገኝ ያደረገው ማለት ተመስጥሮበታል። ጉባኤ ቃና የተባለው ቅኔ ከአጼ በእደ ማርያም በፊትም ተደርሷል። ስያሜው ግን ያን ጊዜ ሳይሆን በአጼ በእደ ማርያም ዘረፋ ምክንያት የተሰጠ መሆኑ ነው። ቀዳሚው ጉባኤ ቃናም የሚከተለው ነው። ጉባኤ ቃና በመዝሙር ቀኒ በዛ አሰርቱ አውታር ለዘርአያ እቆብ አብ እበዮ በከመያሬድ መምህር። ትርጉም ለአባት ዘርአያ እቆብ ታላቅነት እንደ መምህር ያሬድ በአስር አውታር መዝሙር እቀኛለሁ። ምስጢር በገነኛ ወይም በገና ደርዳሪ በአስር አውታር በገና እንደሚደረድር በአስሩ ማዕርጋት የያሬድን ቅኔ ለዘራ ያዕቆብ አባት እቀኛለሁ ብለዋል ባለቅኔው። አስር ማዕርጋት የተባሉት ጉባኤ ቃና ዘአምላክየ የሚበዝሁ ዋዜማ ስላሴ ዘይእዜ መወድስ ኩልክሙ ክብርይእቲ ጣነ ሞገር ናቸው። በቅኔ በኩል ሲታሰቡ ዘአምላክየ ዘአምላክየ ቅኔው ተመሪ አምላክየ አምላክየ መዝሙር 62:1 የሚለውን መዝሙር አዚሞ የሚመራው በመሆኑ ዘአምላክየ ተብሏል። እስከ ምጽናት ሐምስ ሚካኤል ተለውኮ ከመያስተፋኑ ሀራ መልአኮ እንዲል ደራሲ ወይም ማርኬ። ዘአምላክየ ቅኔ በመጀመሪያው ቤትና በመጨረሻው ቤት ጉባኤ ቃና ሲሆን በመካከለኛ ሁለተኛ ቤትና ሀረግ ልዩ ነው። በመካከለኛው ሁለተኛ ቤትና ሀረጉ ልዩ ነው። ይህም ልዩ ሀረግ በአነባበቡ ሂደት መሰረት መንደርደሪያ ይባላል። የቁልቁለት መንገድ ህያጅን ወደ ታች እንደሚያንደረድረ ሁሉ አነባበቡ ግፊት ያለው ስለሆነ ነው። ቤቱ ሶስት መሆኑ የሶስትነት ምሳሌ ሲሆን የቤቱ ቀለም ወይም ፊደል አለመለወጡ የአንድነት ምሳሌ ነው። ሀረጉ ከነ መንደርደሪያው አምስት ይሆናል። ከሶስቱ አንዱ አካል አምስቱን ክፍላተ ሰማይ አልፎ ወደዚህ ዓለም የመምጣቱ ምሳሌ ነው። ሚበዝሁ የቅኔው ተመሪ እግዚኦ ሚበዝሁ መዝሙር 3:1 የሚለውን መዝሙር እያዜመ ወደ ባለቅኔው ቀርቦ የሚያዜመው በመሆኑ ሚበዝሁ ተብሏል። ሚበዝሁ ቅኔ በሶስት ቤቶችና በስምንት ሀረጎች ተወስኗል። የቤቱ ምሳሌ በዛ አምላኬ ቅኔ የተባለው ነው። ሀረጉ ስምንት መሆኑ ስግው ቃል በስምንት ቤት ጭፍራ መሰቃየቱን ያሳያል። ዋዜማ ይህ ቅኔ በአምስት ቤቶች እና በዘጠኝ ሀረጎች ተወስኗል። ቤቱ የአምስቱ አዕማደ ምስጢር ምሳሌ ሲሆን ሀረጉ የ99ኙ ነገደ መላእክትና ጌታ በዘጠኝ ሰዓት ደምንና ውሃን የማፍሰሱ ተምሳሌት ነው። ትርጉሙ ወይ ዜማ ማለት ነው። ምክንያቱም የሚዜምበት የዜማ ስልት ለዛና ጣዕም ያለው አራራይ ስለሆነ ነው። ይሁን እንጂ ዋናው በዓል እንደ ነገ ሊሆን እንደ ዛሬ ጠዋት ሲቀደስ ከዘጠኝ ሰዓት ጀምሮ ቀደም ብሎም በኋላም በሰባት ሰዓት ሲቀደስም ደግሞ ከሶስት ሰዓት ጀምሮ የሚዘመረው የበዓሉ ነክ መዝሙር ዋዜማ ይባላል። በዚህ ጊዜ ትርጉሙ የበዓል መግለጫ ወይም መግቢያ ማለት ይሆናል። ስላሴ ቅኔ ይህ ቅኔ በስድስት ቤቶች እና በ11 እና 12 ሀረጎች ተወስኗል። በስድስተኛው ሺህ ዘመን ስግ ሁኖ ስድስቱን ቃላት ወንጌል በአስተማረውና 12ቱን ሐዋርያት በመረጣቸው ጌታ ተምሳሌት ነው። ሀረጉ 11 ሲሆን ከ12ቱ አንዱ በክህደት መለየቱን ያሳያል። 12 ሲሆን ግን የተመቸ ነው። በየተባረኩ ዜማ በሶስተኛው መስመር በመጨረሻ ላይ ገብቶ ስለሚዜም ስላሴ ተብሏል። በሶስተኛው መስመር የሚባል ማለት ነው። ዘይእዜ ቅኔ ዘይዜ ቅኔ በአምስት ቤቶችና በ11 ሀረጎች የተወሰነ ነው። በጥሮተ ስምዖን ጊዜ ተስሮ ለገብር ከሉቃስ 2:29 በሚለው ዜማ ስለሚባል ዘይዜ ተብሏል። በይዜ ተስሮ የሚባል ማለት ነው። በይዜ ተስሮ የሚባል ማለት ነው። የምሳሌው ነገር ባለፈው በዋዜማ ቅኔ ተነግሯል። ሀረጎች በ11 ሰዓተ መዓልት ይመስላሉ። ሳህልከ ቅኔ። ሳህልከ የተባለው ቅኔ በሶስት ቤቶችና በአምስት አረጎች የተወሰነ ድርሰት ሲሆን የቅኔው ይዘትም በሀገሪቱ ሰላምና በሕዝቧ ደህንነት ላይ ያተኩራል። ይህም ማለት ማንኛውም ባለቅኔ ይህን ቅኔ ሲቀኝ ቅኔው ስለ ሀገሪቱ ሰላምና ስለ ሕዝቧ ደህንነት ማውሳት አለበት ማለት ነው። ምክንያቱም ዝንጀሮ የመቀመጫዬ ይቅደም አለች እንደሚባለው ምሳሌ ሁሉ ከሁሉ በፊት ስለ ሀገር ሰላም ማሰብና መጸለይ የሚገባ በመሆኑ ነው። ቤቱ ሶስት መሆኑ የሀገሪቱ ሰላም አጠባበቅ በጦር ሰዎች፣ በህዝብና በመንፈሳውያን በእነዚህ በሶስቱ ወገኖች ላይ የተመሰረተ መሆኑን ያስረዳል። ሀረጉም አምስት መሆኑ ይህን ቅኔ ወደሚቀኘው ባለቅኔ ቀርቦ የሚመራው ተማሪ ከቅኔው በፊት በየጊዜው በፈረቃ የሚያዜማቸው አምስት የምዕራፍ ጸሎቶችና የምዕራፍ ጸሎቶች አሉና በእነርሱ ተምሳሌት ነው። ስለዚህም ሳህልከ ማለት ይቅርታ፣ ሰላምህ፣ ጸጥታህ ለመንግስታችን ለሀገራችን ይሁን ማለት ነው። ይኸውም መቅድመ ህሱ ሰላማ ለብሔር እስመ በሰላመ ብሔር ይከውን ንብረት ክሙ። በቅድሚያ የሀገርን ሰላም ሹ ወይም ፈልጉ፣ አኗኗራችሁ በሀገር ሰላም ነው በሀገር ሰላም ነው እና ብሎ የአርማንያ ሊቀ ጳጳስ ጎርጎዶስ በተናገረው መሰረት በሃይማኖት አሉ። መወድስ ቅኔ። ይህ ቅኔ በመወድስ አወራረድ ከመዝሙር እስከ ፍታህሊተ ባሉት የዜማ አባባል ደረጃዎች በስምንተኛው ደረጃ በፍታህሊተ መዝሙር 42:1 ስለሚገባ በስምንት ቤቶችና በ18 አረጎች ተወስኗል። ስለዚህም አጼ እስክንድር በእሁድ ቀን በስምንተኛው ሰዓት ሌሊት መጥተው ባለ ስምንት ቤት መወድስና ባለ 9 ቤት ኩልክሙ ተቀይተዋል በማለት ይተርካል። ይተረካል እንግዲህ ሀረጉ 18 ሲሆን 10ሩ ማዕርጋት፣ 7ቱ በ7ቱ ምስራተ ቤተክርስቲያን ይመስላሉ፣ 8ኛው በዋጋ ሰጪ ይመስላል። መወድስ ቧሄ የሚባል ሀረግ አለው። እርሱም ከመንደርደሪያ በፊትና በኋላ የሚገኘው ሀረግ ነው። መወድስ ቅኔ ለዓለም በሚል ነገር መክፈሉ ያለ ምስጋና ያለ መነፍስ አምሳል ነው። የባለቅኔው ተመሪው ፍታህሊተ እግዚኦ ተበቀል በቀሌ የሚለው መዝሙር እያዜመ ወደ ባለቅኔው ቀርቦ ስለሚያዜመው መወድስን ፍታህሊተ የሚሉም አሉ። ኩልክሙ አህዛብ ጥፉ ደዊክሙ ኩልክሙ አህዛብ ጥፉ ደዊክሙ መዝሙር 46:1 በሚል መዝሙር ዜማ ስለሚገባ ኩልክሙ ተብሏል። ኩልክሙ በ9 ቤቶችና በ20 ሀረጎች ተወስኗል። ጌታ በ9 ሰዓት ነፍሱን ከስጋው ለይቶ ኩልክሙ አህዛብ ጥፉ ደዊክሙ የተባሉትን የማዳኑ ምሳሌ ነው። ሀረጉም የ20 ዓለማት ምሳሌ ይሆናል። አሐዚ ዓለም በረሁ ዓለምን በመዳፉ የጨበጠ የተባለ ጌታ በእነዚህ ይመሰገናልና በመወድስ የተወሳው ቧሄ ሀረግ በኩልክሙም አለ። ክብርኢቲ ቅኔ። ክብርኢቲ በአራት ቤቶችና በስምንት አረጎች ተወስኗል። ስራ ዲያቆን ጸልዩ በእንቲያነን ሲጨርስ ባለቅኔው ክብርኢቲን በዜማ ይነግራል። ከድርገት መውረድ በፊት 150 መዝሙረ ዳዊት መጸለይ ታዟል። ይሄ ባይቻል ሰብህዎ የተባለው መዝሙር ፊደሎች 150 ስለሆኑ ይህንኑ መዝሙር ብቻ በዜማ ይሉቷል። ስለዚህ ምክንያት ክብርኢቲ ተብሏል። ቅኔው የ150ው ድጋም 150 ፊደሎች ያሉበት የሰብህ አባባል ክብርኢቲ ናት ክብር ናት ማለት ነው። ትርጉሙ ቤቱ አራት መሆኑ በአራቱ ባህርያተ ስጋ አምሳል ሲሆን የቤቶቹ ፊደል ወይም ቀለም አለመለወጡ ውላጤ የሌለበት የነፍስ ምሳሌነቱን ያሳያል። አረጎቹ ስምንት መሆናቸው አራቱን ባህርያተ ስጋና ሶስቱን ባህርያተ ነፍስን ነስቶ በመስቀል የተሰቀለው በፀሐይና በጨረቃ በከዋክብት በሙታንና በድንጋዮች አምስት ተአምራት የማድረጉንና ውሃና ደምን ከጎኑ የማፍሰሱ ምሳሌ ነው። በዝሉ ክብርኢቲ በመጀመሪያው ሀረግና በመጨረሻው ሀረግ መካከል የሀረግ ማራዘም የሚሆኑ ቃላት በተለይ ሲቆጠሩ ሀረጎቹ 10 ይሆናሉ። በአምስቱ ተአምራትና በአራቱ ባህርያተ ስጋ ላይ ሶስቱ ባህርያተ ነፍስ ተጨምሮ የእነዚህም ምሳሌዎች ናቸው። ክብርኢቲ ቅኔ ነገረ መስቀሉና ስጋው ደሙን የሚያወሳ መሆን አለበት። በሌሎች ታምራት ብቻ አይነገርም። ባለቤቱን ክርስቶስንም በአንድ ሀረግ ማውሳት አለበት። ያለ ባለቤቱ አይነት ድምሳቱ እንዲሉ ግዕዝ ጣነ ሞገር። ይህ ቅኔ በሰባት ቤቶችና በ13 ሀረጎች የተወሰነ ነው። ትርጓሜው የማሳረጊያ ወይም የመጨረሻ ዕጣን ማለት ነው። ምክንያቱም ዕጣን የሚታጠንባቸው ጊዜያት ሰባት ስለሆኑና በሰባተኛው ጥናት ጊዜ ይህ ቅኔ ስለሚነገር ነው። ቤቱ ሰባት መሆኑ ስብአ ለእለት የሲባካ መዝሙር 118 ቁጥር 164 እንዲል በሰባቱ ጊዜያት የሚመሰገነው ጌታ ስለዓለም ቤዛ መሞቱን ያስረዳል። ሐረቡ 13 መሆኑ ጌታ 13ቱን ሕማማተ መስቀል የመቀበሉ ምሳሌ ነው። እዝ ለጣና ወገር ቅኔ የሐቀኔ በ11 ቤቶችና በ18 አረጎች ተወስኗል። ከግዙ ጣና ወገር የሚለየው በቤቶችና በአረጎች ተጨማሩ ሲሆን በ11 ቤቶች በመስቀል የተሰቀለውን በ11 ሰዓት ዮሴፍና ኒቆዲሞስ ከመስቀል አውርደው ገንዘው የመቆራቸው ምሳሌ ነው። 18ቱ አረጎች የ12ቱ ሐዋርያት መራጭ ጌታ በ6 ሰዓተ ማልት የመሰቀሉ ምሳሌ ነው። ግዙ ጣና ወገርና አዝሉ ጣና ወገር የሚዜሙት በየዕለቱ ዝማሬ ከተባለ በኋላ ነው። የቅኔ ሁሉ መጨረሻ እንደመሆናቸው በቅዳሴ መጨረሻ ላይ እንዲነገሩ ተደርጓል። ከነዚህም ሌላ ሐዋርያት ሁሉ ከበብ የሚባል ክብሪትና ጸንጭሃ የሚባል ጣና ወገር አለ። ሐዋርያት ሁሉ ከበብ በሁለት ቤቶች ጸንጭሃም በሁለት ቤቶች ተወስነዋል። በመወድስና በኩልክሙ ባሄ እንደተወሳ ሁሉ ሐዋርያቱ ከበበን ባለ ሶስት ቤት የሚያደርጉት አሉ። በእርሱም ሰበብ የመወድሱን ጓሄ ሐረግ ባለቤት ሐረግ አድርገው ቆጥረው የቅንያትን ቤቶች 18 ያደርጓቸዋል። መሆኑንስ በሆኑ ነበር ችግር ይፈጥራል እንጂ ጓሄ ወይም ብጓኔ ማለት ጓሄ ማለት ስለሆነ አባባሉ አያጠግብም። ጓሄ ወይም ብጓኔ ማለት ቡሃ ማለት ስለሆነ አባባሉ አያጠግብም። ጓሄ ማለት በመሰረቱ ጠጉር የሌለው መላጣ ራስ ማለት ነው። መላጣ ራስ ሲሉ እገሌ ቡሃ ራስ ነው እንዲሉ። በዚህ ተምሳሌት ከመወድስ መንደርደሪያ የሚቀጥለውን ሐረግ ቧሄ ብለው ሰይመውታል አበው። ምክንያቱም ቧሄ የሚባለው ራስ ጠጉር የሌለው መላጣ እንደሆነ ሁሉ እንዲሁም ይህ ሐረግ ቤት የሌለው በመሆኑ ትንሲት ወይም ምክንያት ነው። ይህን ሐረግ ቤት አልባ ሐረግ የሚያደርጉት አበው ባለሁለት ቤት በአጭር ዘይዜን ባለመገንዘብ ወይም በመተው ነው። ምክንያቱም የአጭር ዘይዜ ሁለት ቤት ካልተጨመረ የቅኔ መላው ቤት 78 አይመላምና በቧሄው ቤትና በሐዋርያቱ ከበበ ሶስት ቤቶች 78 ለማድረግ ነው አስተሳሰባቸው። ታዲያማ ቧሄው ቤተኛ ከሆነ ለምን ቡሄ ወይም ቧሄ ተባለ? ቧሄ ቤት የሌለው ሐረግ ማለት ነው እና ለሚለው ጥያቄ በቂ መልስ ስለሌለው የመላው ቅኔ ቤቶች 78 የሚሆኑት በአጭር ዘይዜ ሁለት ቤቶች ተጨማሪነት መሆኑ ወሳኝ ነው። የሐዋርያቱ ከበበና የንጽሐ ምሳሌ እንደ ጉባኤ ቃና ነው። አሰረ መንግስት ወይም አሰረ ነጋሲ። አሰረ መንግስት የመንግስት ፈለግ ወይም ፍለጋ ማለት ነው። መንግስትም የሀገር አንድነት ነው። የሽፍልጥ ማሰሪያው ልጥ እንዲሉ በተረት በዘርና በጎሳ በቋንቋና በባህል በሃይማኖትና በመባል የተለየ አንድ ሀገር ህዝብ ሁሉ በመንግስት አንድ ስለሆነ የመንግስት ትርጉም አንድነት መባሉ። በዘርና በጎሳ በቋንቋና በባህል በሃይማኖትና በመግባር የተለየው የአንድ ሀገር ህዝብ ሁሉ በመንግስት አንድ ስለሆነ ነው የመንግስት ትርጉም አንድነት መባሉ። አሰረ መንግስት የተሰኘው ቅኔ በተለይ የሚያወሳው ስለ ሀገር ሰላምና ስለ ህብረቱ ነው። ማንኛውም ባለቅኔ ይህን ቅኔ ሲቀኝ ወደ ሌላ ባለታሪክ ሳይሄድ የመንግስትን አሰር መከተል አለበት። ለማነጻጸር ከሚጠቀስ ዜና በቀር አሰረ መንግስትን ሳይከተል ስለሌላ ባለታሪክ መቀኘት አይገባውም። የሐረጎችና የቤቶች ነገር ቀደም ብሎ በእናቱ የባላት ቅኔ ስለተነገረ እዚህ አይደገምም። እንግዲህ በመወድስና በኩልክሙ በጣና ወገር ተጠቅሰው በዝርዝር ያልተገለጹት ምሳሌያት ቀጥሎ በዝርዝር ይገለጻሉ። አንደኛ 20 ዓለማት የተባሉት ነገሮች 5 ዓለመ መሬት፣ 4 ዓለመ ማይ፣ 2 ዓለመ ነፋስ፣ 9 ዓለመ እሳት ናቸው። 5ቱ ዓለመ መሬት ጨለማ የሚፈጠርበት ጥቁር በርባሮስ ጥቂት ፈገግ የሚል ይህ ዓለም ገነት ብሔረ ሕያዋን ብሔረ ብፁዓን ናቸው። 4 ዓለመ ማይ ሐኖስ ጠፈር ውቅያኖስ ተፈጥሮ ከውሃ የሆነ ደመና ናቸው። 2 ዓለመ ነፋስ ከምድር በታች የሰፈረው ሐኖስን የሚበጠብጥ ባቢል ናቸው። 9ኙ ዓለመ እሳት ተፈጥሯቸው ከእሳት የሆኑ ሰባቱ ሰማያት ብርሃንና ከዚህ በታች የሰፈረው የለዋዩ ከእሳት ብርሃን የተፈጠሩት ኢየሩሳሌም ሰማያዊት ናቸው። ታሪኩም ወገብረ እስራ አየራት ዓለማት
በተባለው መሰረት ነው። ለተለይ ኮይ የመጡት ነፋሳትና ነፋስና እሳት ውሃም አይቆጠሩም። ምክንያቱም ከገጸ ምድር በታች ለተልእኮ ወይም አገልግሎት የመጡ ስለሆነ ነው ይባላል። በአክሲማሮስ መጽሐፍ መመልከት ነው። ሁለተኛ፣ ሰባት የጸሎት ጊዜያት ነግህ፣ ሰለስት፣ ቀትር፣ ተሰዓት ወይም ዘጠኝ ሰዓት፣ ሰርክ፣ ንዋም ወይም ምንዋም፣ መንፈቀ ሌሊት ናቸው። ሰባቱን ስርዓት ቤተክርስቲያን ጥምቀት፣ ሜሮን፣ ቁርባን፣ ንስሐ፣ ተክሊል፣ ክህነትና ቀንዲል ናቸው። ስድስቱ በክህነት ይሰራሉ። ሶስተኛ፣ ሰባት እጣንን የማጠን ጊዜያት በቤተክርስቲያን ቅዳሴ ሳይቀደስ እጣን የሚታጠንባቸው የጥናት ጊዜያት ሰባት ሲሆኑ በሰባተኛው በጣና ሞገር ቅኔ አባባል ጊዜ ነው በቅዳሴ። አራተኛ፣ አስሩ መንፈሳውያን ማዕረጋት በጾምና በጸሎት በስግደትና በአስተብርኮ ቀንና ሌሊት ዋዕየ ፀሐይን በመቀበል ግርማ አራዊትንና ጾም ሌሊትን በመታገስ ለመናንያን የሚሰጧቸው መንፈሳውያን ማዕረጋት የሚከተሉት ናቸው። አንደኛ፣ ጽማዌ ወይም የመንፈስ ጸጥታ። ሁለተኛ፣ ልባዌ የንባቡን ፍሬ ነገር መገንዘብ። ሶስተኛ፣ ጣዕመ ዝማሬ ዝማሬው እየጣፈጠ የመዘመር ጣዕም። አራተኛ፣ ውሂዛ አንብ እንባን እንደ ሰን ውሃ ማፍሰስ። አምስተኛ፣ ኩነኔ የህሊናን መግዛትና የነፍስን ቅጣት ማተኮር በራስን መፍረድ። ስድስተኛ፣ ፍቅር ሁሉን እንደ ህፃን መውደድ። ሰባተኛ፣ ውሰት እንደ እንዝርት መሾር ወይም በስግደት። ስምንተኛ፣ ንጻሬ መላእክት መላእክት ሲወጡና ሲወርዱ ማየት። ዘጠነኛ፣ ተሰጥሞ በብርሃን ሲዋኙ ማደር። አስረኛ፣ ከወይነ እሳት እሳትን መሆን እንደ እሳት ማቃጠል ናቸው።